የዲደብሊው ዜና።
ሰላም ጤና ይስጥልን ወዳጅ አድማጮች፣ ዜና እናሰማለን። በቅድሚያም ዋና ዋናዎቹ። በዚምባብዌ አንድ የህዝብ ማመላለሻ አውቶቡስ ከባቡር ጋር በመላተሙ ቢያንስ 9 ሰዎች ሲሞቱ 25 መቁሰላቸውን የሀገሪቱ ባለስልጣናት አስታወቁ። የኢራን የውጭ ጉዳይ ሚኒስትር ሀገራቸው ከአሜሪካ ጋር የመጨረሻው የሰላም ስምምነት በመጪው አርብ በስዊትዘርላንድ እንደሚፈረም አረጋገጡ። የውጭ ጉዳይ ሚኒስትሩ አባስ አራግቺ ዛሬ በሰጡት መግለጫ ካሁን በኋላ እስራኤል በሊባኖስ ላይ ጥቃት ከፈጸመች ግን ጊዜያዊ ስምምነቱን እንደመጣስ ይቆጠራል ሲሉ አስጠንቅቀዋል። G7 በመባል የሚታወቁት የበለጸጉ ሀገራት ዛሬ በፈረንሳይ ተገናኝተው የኢራንና የዩክሬን ጦርነት የሚያበቃበት ሁኔታ ትኩረት ሰጥተው በሚወያዩበት በአሁኑ ወቅት ዩክሬን በሞስኮ አቅራቢያ የሚገኘው የሩሲያ የነዳጅ ማጣሪያ ማጋየቷ ተሰማም። ጀርመን ወደ 30 የሚሆኑ የአፍጋኒስታን ዜጎች ከሀገር ማባረሯን አስታወቀች። እነዚህ ስደተኞች ከሀገር እንዲወጡ የተደረገው በግድያ፣ ጾታዊ ትንኮሳና አስገድዶ መድፈር ወንጀል ተጠርጥረው በቁጥጥር ስር ከዋሉ መሆኑን የጀርመን ዜና አገልግሎት ዘግቧል። የአርቲስት ሰማሃኝ በለው ማለትም ሰሜ ባላገሩ የቀብር ስነ ስርዓት ከሰዓታት በፊት ተፈጽሟል። ዜና በዝርዝር። በዚምባብዌ አንድ የህዝብ ማመላለሻ አውቶቡስ ከባቡር ጋር በመላተሙ ቢያንስ 9 ሰዎች ሲሞቱ 25 መቁሰላቸውን የሀገሪቱ ባለስልጣናት አስታወቁ። ከሞቱት ውስጥ 2 ህጻናት ይገኙባቸዋል። የዚምባብዌ ብሔራዊ የባቡር ኩባንያ ቃል አቀባይ አንድሪው ካናምቡሬ ዛሬ በሰጡት መግለጫ በሀገሪቱ ደቡባዊ ክፍል ያጋጠመው አደጋ የአውቶቡስ ሾፌር የባቡር ሐዲዱን ከማቋረጡ በፊት ቆሞ አስፈላጊውን የመንገድ ደህንነት ጥንቃቄ ተግባራዊ ባለማድረጉ ነው ብለዋል። ባለፈው ሳምንትም በማዕከላዊ ዚምባብዌ አንድ የተማሪዎች ሚኒባስ በእሳት በመያያዙ 7 ተማሪዎች መሞታቸውን የሀገሪቱ ፖሊስ አስታውቋል። የዚምባብዌ የመንገድ ደህንነት ባለስልጣን በበኩሉ በዚምባብዌ በአማካይ በየ15 ደቂቃው የትራፊክ አደጋ የሚደርስ ሲሆን በየቀኑ በአማካይ 5 ሰዎች ህይወት እንደሚቀጥፍ ገልጿል ሲል አሶሺየትድ ፕሬስ ዘግቧል። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ መጤጠል አመጸኞችን አስጠነቀቁም። ፕሬዝዳንቱ ብሔራዊ የወጣቶች ቀን ምክንያት በማድረግ ከሀገሪቱ ወጣቶች ጋር ዛሬ ባካሄዱት ውይይት ለደቡብ አፍሪካ ችግሮች ስደተኞች የጦስ ዶሮ መሆናቸው የለባቸውም ሲሉ ተደምጧል። በደቡብ አፍሪካ በየጊዜው በሚቀሰቀሱ መጤጠል የአመጽ ድርጊቶች ኢትዮጵያውያንን ጨምሮ በርካታ አፍሪካውያን ተገድለዋል፣ የአካል ጉዳትም ደርሶባቸዋል፣ ንብረታቸው ተዘርፏል አሊያም ተቃጥሏል። በደቡብ አፍሪካ የሥራ አጦች ቁጥር 46% የደረሰ ሲሆን ይህ አሃዝ በዓለም አቀፍ ደረጃ ከፍተኛ ከሚባለው ይመደባል። ፕሬዚደንት ሲሪል ራማፎሳ የህገ ወጥ ስደተኞች ችግር ቢኖርም ብንም የኛ የውስጥ ችግር ግን ራሳችን የመፍታት ኃላፊነት አለብን ሲሉ ማከላቸውም ሮይተርስ ዘግቧል። የኢራን የውጭ ጉዳይ ሚኒስትር ሀገራቸው ከአሜሪካ ጋር የመጨረሻ የሰላም ስምምነት በመጪው አርብ በስዊትዘርላንድ እንደሚፈረም አረጋገጡ። የውጭ ጉዳይ ሚኒስትሩ አባስ አራግቺ ዛሬ በሰጡት መግለጫ ካሁን በኋላ እስራኤል በሊባኖስ ላይ ጥቃት ከፈጸመች ግን ጊዜያዊ ስምምነቱን እንደመጣስ ይቆጠራል ሲሉ አስጠንቅቀዋል። አክሎም በእኛ እይታ የመግባቢያ ስምምነቱ አካል የሆኑት 2 ባለድርሻ አካላት አሜሪካና እስራኤል በአንድ ወገን፣ ኢራንና ሂዝቦላህ በሌላ ወገን ናቸው ሲሉ ተደምጧል። በመሆኑም ከዩናይትድ ስቴትስ ጋር የሚደረግ ድርድር የሊባኖስ የጦርነትን ሁኔታ የሚያስቀርና የግዛት አንድነቷን የሚያረጋግጥ መሆን አለበት ብሏል። በሌላ በኩል በእስራኤል አጣማሪ መንግስት ካቢኔ ውስጥ የብሔራዊ ደህንነት ሚኒስቴር ቤን ጋቪር እስራኤል በስምምነቱ አትገዛም በማለት ትላንት የሰጡት መግለጫ የሰላም ስምምነቱ ተግባራዊነት ላይ ጥያቄ አስነስተዋል። የኢራን ምክትል የውጭ ጉዳይ ሚኒስቴር በበኩላቸው በአሁኑ የድርድር ምዕራፍ የኢራን የኒውክሌር ማብላላትና ማከማቸት የተመለከተ አጀንዳ እንደማይካተት ገልጿል። አክለውም በስዊትዘርላንድ በሚደረገው የፊርማ ስነ ስርዓት የሀገሪቱ ከፍተኛ ተደራዳሪ መሐመድ ባጋር ኢራንን ወክለው እንደሚሳተፉ ይፋ አድርጓል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ቀደም ብለው እንዳስታወቁት አሜሪካን ወክለው በስነ ስርዓቱ የሚገኙት የሀገሪቱ ምክትል ፕሬዝዳንት ጄ ዲ ቫንስ ናቸው። የዚህ ዜና መሰራጨትን ተከትሎ በአማካይ ከ100 ዶላር በላይ አሻቅቦ የነበረው የአንድ በርሜል ድፍድፍ ነዳጅ ወደ 80 ዶላር ዝቅ ማለቱን ለማወቅ ተችሏል። የዜናዎቹ ምንጭ ሮይተርስ እና አዣንስ ፍራንስ ፕረስ ናቸው። ይህ ዶቼ ቬለ ነው። ጂ7 በመባል የሚታወቁት የበለጸጉ ሀገራት ዛሬ በፈረንሳይ ተገናኝተው የኢራንና የዩክሬን ጦርነት የሚያበቃበት ሁኔታ ትኩረት ሰጥተው በሚወያዩበት በአሁኑ ወቅት ዩክሬን በሞስኮ አቅራቢያ የሚገኘውን የሩሲያ የነዳጅ ማጣሪያ ማጋየቷ ተሰማም። የሞስኮ ከንቲባ ሰርጌይ ሶቢያኒ ጠላት ያሏትን ዩክሬን በሞስኮ አጠገብ የሚገኘውን የነዳጅ ማጣሪያ ላይ ጥቃት ፈጽማለች ብሏል። በሰው ኃይል ላይ የደረሰ ጉዳት እንደሌለ በማከል በጂ7 ስብሰባ ለመካፈል ፈረንሳይ የሚገኙት የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ጥቃቱ በዩክሬን መፈጸሙን አሳውቀዋል። የሩሲያ አየር መቃወሚያ ምድብተኞች በበኩላቸው ለጥቃቱ ከተሰማሩት የዩክሬን ድሮኖች 60ዎቹ መጥቶ መጣሉን አሳውቀዋል። ሩሲያ እሁድ ለሰኞ አጥቢያ በተለያዩ የዩክሬን ከተሞች በፈጸመችው የሚሳኤል ጥቃት ቢያንስ 11 ሰዎች መገደላቸው ይታወሳል። በተጨማሪም በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት ማለትም ዩኔስኮ የተመዘገበው የፔክክላር ላይቭራ ኦርቶዶክስ ቤተክርስቲያን በእሳት መጋየቱ ይታወሳል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራቅ ጠቅላይ ሚኒስትር አሊ አልዛይዲኒ በመጪው የሐምሌ ወር አጋማሽ በዋይት ሃውስ ተቀብለው እንደሚያነጋግሩ አስታወቁም። የጠቅላይ ሚኒስትር ጽህፈት ቤትና በኢራቅ የዩናይትድ ስቴትስ ኤምባሲ በጋራ ዛሬ ባሰራጩት መግለጫ ሁለቱም መሪዎች ተገናኝተው በጋራ ጉዳዮች ላይ ይመክራሉ። ፕሬዝዳንት ትራምፕ የኢራቅ ጠቅላይ ሚኒስትርን ተቀብለው ለማነጋገር ያቀዱት የዩናይትድ ስቴትስ የኢራቅ ልዩ ልዑክ ቶም ባራክ ዛሬ ከኢራቅ ባለሥልጣናት ጋር በባግዳድ ንግግር ካደረጉ በኋላ ነው ተብሏል። ልዩ ልዑኩ ከኢራን ጠቅላይ ሚኒስትር ጋር ባደረጉት ውይይት ከኢራቅ ውጭ የሚገኙት የኢራቅ ታጣቂዎች ትጥቅ ስለሚፈቱበት ሁኔታ መወያየታቸውንም ታውቋል ሲል የዘገበው አዣንስ ፍራንስ ፕረስ ነው። ጀርመን ወደ 30 የሚሆኑ የአፍጋኒስታን ዜጎች ከሀገር ማባረሯን አስታወቀች። አፍጋኒስታናዊ ስደተኞች ለሊት ለዛሬ አጥቢያ ከላይፕዚግ አውሮፕላን ማረፊያ በልዩ በረራ መሸኘታቸው ታውቋል። እነዚህ ስደተኞች ከሀገር እንዲወጡ የተደረገው በግድያ፣ ጾታዊ ትንኮሳና አስገድዶ መድፈር ወንጀል ተጠርጥረው በቁጥጥር ስር ከዋሉ በኋላ መሆኑን የጀርመን ዜና አገልግሎት ዘግቧል። ጀርመን ከዚህ ቀደምም እንደ ጎርጎሮሳውያን አቆጣጠር በነሐሴ 2024 ዓ.ም 28 ስደተኞች በተመሳሳይ ድርጊት የተጠረጠሩ አፍጋኒስታናውያን ወደ ሀገራቸው እንዲመለሱ ማድረጓ ይታወሳል። የጀርመን የሰብአዊ መብት ተከራካሪዎች ግን ድርጊቱን የሰብአዊ መብትን የሚጥስ ሲሉ አውግዘውታል። በመጨረሻም የድምፃዊ ሰማኸኝ በለው ማለትም ሰሜ ባላገሩ የቀብር ስነ ስርዓት ዛሬ ተፈጸመ። አንጋፋውና በተለያየ የድምፅ ቀለሙ የሚታወቀው በተጫዋች ስብዕናውና በብዙሃን ዘንድ ተወዳጅነትን ያተረፈው የባህል ሙዚቃ ተጫዋች የዜማና የግጥም ደራሲ ድምፃዊ ሰማኸኝ በለው ሰሜ ባላገሩ ባልተጠበቀ ሁኔታ ትናንት ሰኞ ሰኔ 8 ቀን 2018 ዓ.ም ጠዋት ከዚህ ዓለም በሞት መለየቱ ተሰምቷል። ወዳጅ ዘመዶችና የሙያ አፍቃሪዎቹ በተገኙበት በቡልቡላ መድኃኔዓለም ቤተክርስቲያን ዛሬ የቀብር ስነ ስርዓቱ ተፈጽሟል። ድምፃዊው ከጊዜ ወደ ጊዜ እየጨመረ የመጣው የሰውነት ክብደቱ ሳቢያ የተከሰተ የጤና እክል እንደነበረው ቢናገርም ከቅርብ ጊዜ ወዲህ ግን ውፍረቱን ለመቀነስ የተለያዩ የሕክምና ዘዴዎችን ሲከታተል መቆየቱ ታውቋል። በሰሞኑ የማህበራዊ ሚዲያ መልእክቶቹ እንደረጋገጠው ደግሞ የክብደት መቀነስ ሂደቱ ጥሩ ለውጥ እያሳየ የነበረ ቢሆንም ትናንት ሰኞ ጠዋት በድንገተኛ የድካም ስሜት ወደ ሆስፒታል እንደገባም ብዙ ሳይቆይ ሕይወቱ ሊያልፍ መቻሉን ታውቋል። ድምፃዊ ሰማኸኝ በለው ከአባቱ አቶ በለው ሹምዬና ከእናቱ ከወይዘሮ እናትነሽ ቢልልኝ መስከረም 17 ቀን 1960 ዓ.ም በጎጃም ባህር ዳር የተወለደ ሲሆን ማንጎራጎር የጀመረው ገና 14 ዓመት ታዳጊ እያለ በባህር ዳር ክፍል ውስጥ እንደነበረ የሕይወት ታሪኩ ያመለክታል። በመቀጠልም በአዩማና ግሸን አባይ ኪነጥበብ ቡድኖች ውስጥ በመሳተፍ ስኬታማ የጥበብ ጉዞውን ጠንካራ መሠረት ጥሏል። ሰሜ ባላገሩ በረጅም ዓመታት የጥበብ ጉዞው በተለይ የሀገር ባህል ሙዚቃ ዘርፍን ወጉ ለዛውንና ስርዓቱን ጠብቆ ከትውልድ ወደ ትውልድ እንዲሻገር ከፍተኛ አስተዋጽኦ ማድረጉ ይታወቃል። አርቲስት የሸዋጌጥ ጫኔ ለዶቼ ቬለ በሰጠው አስተያየት
የሰሜን የባህል አምባሳደርነት እንዲሁ ዝም ብለን በአሁን በአጭር ደቂቃ ገልጸን የሚያልቅ አይደለም። በማህበራዊ ዘርፍ፣ በእምነቱ፣ በጉርብትናው፣ በአርቱ ዙሪያ በሀገር ደረጃ የሰራውን ገድል ከህይወት ታሪኩ መውሰድ ይቻላል። ከዛም ትልቅ ትምህርት የወሰድንበት ነው።
ድምጻዊ ሰሜ ባላገሩ በኢትዮጵያ ሙዚቃ በተለይም በባህል አዘል እንጉርጉሮችና ትርጉም ባላቸው የዜማ ስራዎቹ የሚታወቅ ሲሆን ተወዳጅ የሆኑ በርካታ ስራዎቹ መካከል ባላገር ዜግኛ ማራለሽ ዝናቡ ልጅም እንዳባቱ ዘበናይ ዓለም እንደምነሽ ነይ ዘመዴና ዘማዋይ ሚሉ ተጠቃሽ ናቸው። አርቲስት የሽዋጌጥ ባላገርና ቁምጣን ያስከበረ ሲል ገልጾታል።
ሰውይልኝ ወይ ስማልኝ ብሎ የማይሰራቸው በጣም የሚገርሙ ተለልቅ ስራዎችም አሉ። ዘሜ ደመጀመሪያ ግን በጣም የሚደንቀውና የሚያስከብረው ትልቁ ነገር ቁምጣና ገበሬን ያስከበረ ለሀገር ትልቅ ውለታ የዋለ ሰሜን አይቶ ብዙ ሰው የተከተለ እናልባትም እንደ ሀገር ትልቅ ሀዘን ያልኩበት ምክንያት በሱ ደረጃ የማያልቅ የዋ ጅረት ነው ሰሜና ዘፈኖቹ አይጠገቡም። ሳቁ፣ መድረክ ላይ ያለው ነገር፣ እንቅስቃሴው ያ ነገር በጣም ሁሌ የሚጠፉ ነገሮች አይደሉም እና እጅግ በጣም የሚያሳዝን ቀን ነው ዛሬ። እንዲህ ነው ብለን በጥቂቱ እሱን ነገር አውርተን የምንጨርሰው ነገር አይደለም።
ስሜ ባላገሩ በተወለደ በ58 ዓመቱ ነበር ከዚህ ዓለም በሞት የተለየው። ስርዓተ ቀብሩ ዛሬ ማክሰኞ ሰኔ 9 ቀን 2018 ዓ.ም ወዳጅ ዘመዶቹና የሙያ አፍቃሪዎቹ በተገኙበት በቡልቡላ መድኃኔዓለም ቤተ ክርስቲያን ተፈጽሟል ስትል የአዲስ አበባ ወኪላችን ሃና ድምሴ ዘግባለች። የዶቼ ቬለ የአማርኛ ዝግጅት ክፍል ለወዳጅ ዘመዶቹና ለቤተሰቦቹ መጽናናትን ይመኛል። ይህ ዶቼ ቬለ ነው። አድማጮች፣ ዜናውን ለማጠቃለል ዋና ዋናዎቹን አንዴ በድጋሚ ላስታውሳችሁ። በዚምባብዌ አንድ የህዝብ ማመላለሻ አውቶቡስ ከባቡር ጋር በመላተሙ ቢያንስ የ9 ሰዎች ሕይወት ሲያልፍ 25 መቁሰላቸውን የሀገሪቱ ባለሥልጣናት አስታወቁም። የኢራን የውጭ ጉዳይ ሚኒስቴር ሀገራቸው ከአሜሪካ ጋር የመጨረሻው የሰላም ስምምነት በመጪው አርብ በስዊትዘርላንድ እንደሚፈረም አረጋገጡም። G7 በመባል የሚታወቁት የበለጸጉ ሀገራት ዛሬ በፈረንሳይ ተገናኝተው የኢራንና የዩክሬን ጦርነት የሚያበቃበት ሁኔታ ትኩረት ሰጥተው በሚወያዩበት በአሁኑ ወቅት ዩክሬን በሞስኮ አቅራቢያ የሚገኘውን የሩሲያ የነዳጅ ማጣሪያ ማጋየቷ ተሰማም። ጀርመን ወደ 30 የሚሆኑ የአፍጋኒስታን ዜጎች ከሀገር ማባረሯን አስታወቀች። እነዚህ ስደተኞች ከሀገር እንዲወጡ የተደረገው በግድያ፣ ጾታዊ ትንኮሳና አስገድዶ መድፈር ወንጀል ተጠርጥረው በቁጥጥር ስር ከዋሉ በኋላ መሆኑን የጀርመን ዜና አገልግሎት ዘግቧል። የዕለቱ ዜና በዚሁ አበቃም።